ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 14 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
የምስራቅ አፍሪቃ ሀገሮች የጋራ ልማት ባለስልጣን ኢጋድ ግጭቶችን ለመከላከል እንዲሁም ለዲፕሎማሲና ለአደራዳሪነት መርሃ ግብሮች ማስፈጸሚያ የሚውል የ42 ሚሊዮን ዩሮ ስምምነት ከአውሮፓ ህብረትና ከኦስትሪያ የልማት ድርጅት ጋር ተፈራርሟል።
We are concerned in every single activity that leads to issues of peace and security in our region. There is no doubt about that. But we have to
በአካባቢያችን የሰላምና ጸጥታ ችግር የሚያስከትል እያንዳንዱ እንቅስቃሴ ያሳስበናል። ያንን በተመለከተ ጥርጥር የለም። ነገር ግን እያንዳንዱ አገር ያንን የሚቋቋምበት ስልት ምን እንደሆነ መወሰን አለብን።
የኢጋድ ዋና ጸሐፊ ማህቡቡ አሊም ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል።
በተለያዩ ወቅቶች ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለስልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተናገረ።
ጉዳዩን ወይም በአግባቡ ከኛ ተረዱ በምናውቀው ካልሆነም በማያጣፉት ነገር ስህተተኛ የሆነ አስተያየት እንዲሰጡ አለቆቻችሁን ያልሆነ ነገር ብሪፍ አታደርጓቸው የሚል አይነት መልእክት ነው እንግዲህ በእኛ በኩል ማስተላለፍ የፈልግ ነው።
የመድረክ ምክትል ሊቀመንበርና የውጭ ግንኙነቶች ተጠሪው ፕሮፌሰር በየነ ጴጥሮስ ናቸው። በመጽሔት ይመለሳሉ። ለአርዕስተ ዜናው ቆንጅት።
ፈረንሳይ ውስጥ ትሬብ በምትባል ደቡብ ምዕራባዊት ከተማ የገበያ አዳራሽ ውስጥ ተኩስ ከፍቶ ሶስት ሰዎች የገደለውን አጥቂ ፖሊሶች እንደገደሉት ታወቀ። 9 ኢራናውያን በዩናይትድ ስቴትስ አቃቢያነ ሕግ ክስ ተመሰረተባቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አልፈረመውም ሲሉ ሲዝቱ ቆዩና $1.3 ትሪሊዮን ግዙፍ የመንግስት ወጪ ህግ ፈርመውታል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ፈረንሳይ ውስጥ ትሬብ በምትባል ደቡብ ምዕራባዊት ከተማ የገበያ አዳራሽ ውስጥ ተኩስ ከፍቶ ሶስት ሰዎች የገደለውን አጥቂ ፖሊሶች እንደገደሉት የሀገር ደህንነት ሚኒስቴሩ አስታወቀ። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ማስረጃዎች እንደሚጠቁሙት ግድያው ከሽብር ተግባር ጋር የተያያዘ ነው ማለታቸውን ተከትሎ ወዲያውኑ እስላማዊ መንግስት ቡድን ለጥቃቱ ኃላፊ ነኝ ብሏል። የአገር ግዛት ሚኒስትሩ ጂራርድ ኮሎምብ ግን ፖሊሶች የ26 ዓመቱን ይህንኑ አጥቂ ሬድዋን ላኪምን ከጥቃቅን ወንጀሎች በስተቀር በአሸባሪነት ጠርጥረውት አያውቁም ብለዋል። የፈረንሳይ ብሔራዊ ፖሊስ መኮንን ኢቭ ለፌር እንደገለጹት ፖሊሶች ጥቃቱን ያደረሰበትን የገበያ አዳራሽ ወረው ነው አጥቂውን ተኩሰው የገደሉት።
9 ኢራናውያን በዩናይትድ ስቴትስ አቃቢያነ ሕግ ክስ ተመሰረተባቸው። 9ኙ ኢራናውያን የኢራንን መንግሥት ለዓመታት ወክለው በመቶዎች ከሚቆጠሩ የአሜሪካና የሌሎችም ሀገሮች ዩኒቨርሲቲዎች፣ የግል ኩባንያዎችና የመንግሥትና መንግሥታዊ ያልሆኑ መሥሪያ ቤቶች ትልቅ ዋጋ ያላቸው ምርምሮችና ሌላ መረጃዎችን በኢንተርኔት ስርሰራ የመስረቅ ዘመቻ ሲያካሄዱ የነበሩ ናቸው ተብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ $1.3 ትሪሊዮን ግዙፍ የመንግስት ወጪ ሕግ ፈርመውታል። ፕሬዚደንቱ በምክር ቤት የጸደቀውን ይህንን ግዙፍ የበጀት እቅድ በልጅነት ያለ ሕጋዊ ፈቃድ ወላጆቻቸው ያመጧቸውን የውጭ ሀገር ሰዎች ከለላ ስለማይሰጥና ሜክሲኮ ድንበር ላይ ለሚገነባው አጥር በቂ ወጪ ባለመመደቡ ድምፅ በመሻር ስልጣኔ እጥለዋለሁ ብለው ነበር። ዛሬ ጠዋት በትዊተር ባወጡት መግለጫቸው ፕሬዚደንቱ ግዙፉ የበጀት ሕግ ከ800 ሺህ በላዩን በልጅነት የመጡ ሰዎች ዲሞክራቶቹ ጨርሶ አላሰቧቸውም፣ በሕጉ የትም ቦታ አልጠቀሷቸውም ብለዋል። ለብሔራዊ መከላከያችን ወሳኝ የሆነው የድንበር አጥር ወጪ ሙሉ በሙሉ የሚሸፍን በጀትም አልመደበም ብለው ነበረ።
ወደ ዩናይትድ ስቴትስ በሚገባ ብረትና አሉሚኒየም ላይ ከተደነገገውና ከዛሬ አርብ ጀምሮ ተግባራዊ ከሚደረገው ቀረጥ የትኞቹ ሀገሮች ለጊዜው ነጻ እንደሚሆኑ ዋይት ሀውስ ትናንት ምሽት ላይ አስታውቋል። ወደ ዩናይትድ ስቴትስ በሚገባ ብረት ላይ የ25% ቀረጥ፣ በአሉሚኒየም ላይ ደግሞ 10% ቀረጥ እንደሚጣል በቅርቡ ፕሬዚደንት ዶናልድ ትራምፕ ማስታወቃቸው አይዘነጋም። ቀረጡ ለጊዜው እንዳይመለከታቸው የተወሰነላቸው ሀገሮች አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ሜክሲኮ፣ ደቡብ ኮሪያና የአውሮፓ ህብረት አባል ሀገሮች ናቸው። ቀረጡ እንዳይመለከታቸው ከተደረጉት ሀገሮች ጋር ንግግሩ መቀጠሉንና በሚያስገቡት ብረትና አሉሚኒየም ላይ በቅርበት ክትትል ይደረጋል ሲል ዋይት ሀውስ አስታውቋል። ለተጠቀሱት ሀገሮች ቀረጡ እንዳይመለከታቸው መደረጉ ይቀጥል እንደሆነ ፕሬዚደንቱ ከሀገሮቹ ጋር በሚያደርጉት ንግግር መሠረት ይወስናሉ ተብሏል። የአውሮፓ ህብረት አባል ሀገሮች ወክሎ የአውሮፓ ህብረት አባል ሀገሮቹ እንደዚሁ ይደራደራሉ። የአውሮፓ ኮሚሽን ኮሚሽነር ፒየር ሞስኮቪቺ ዛሬ በሰጡት ቃል ሚስተር ትራምፕ የህብረቱን ሀገሮች ቀረጡ ከሚጣልባቸው ሀገሮች ዝርዝር ማውጣታቸው መልካም እርምጃ ነው፣ ነገር ግን መነጋገራችንን መቀጠል ያስፈልገናል ብለዋል።
ይህ በዚህ እንዳለ ፕሬዚደንት ትራምፕ ቻይና በምትልካቸው እቃዎች እስከ 60 ቢሊዮን ዶላር በሚሆነው ላይ ቀረጥ ለመጣል ያላቸው እቅድ የሀገሮቻችንን የንግድ ግንኙነት አደገኛ ሁኔታ ውስጥ የሚከት ነው በማለት ቻይና ፈጥና ምላሽ ሰጥታለች። ፕሬዚደንት ትራምፕ ወደ 1300 በሚሆኑ ከቻይና የሚገቡ እቃዎች ላይ ከፍተኛ ቀረጥ እንዲጣል የሚያዘውን ማስታወሻ በፈረሙ በጥቂት ሰዓታት ውስጥ የቻይና የንግድ ሚኒስቴር ዋሽንግተን አቋሟን በጥንቃቄ ታጢን ብለዋል። ዛሬ ሚኒስቴሩ ባወጣው ሌላ መግለጫም የምንወስደውን የአጸፋ እርምጃ እያሰብንበት ነው ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን በአዲስ ሹም ሊተኩ ነው። ፕሬዚደንቱ አስተዳደሩን ከተረከቡ ባለፈው የአንድ ዓመት ከሁለት ወር ጊዜ ቁጥራቸው የበዛ ከፍተኛ የአስተዳደሩ ባለሥልጣናት ተሰናብተዋል። የብሔራዊ ጸጥታ አማካሪው የጦር ሠራዊት ጄኔራል ኤች አር ማክማስተርን ቀድሞ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ጃን ቦልተን እንደሚተኳቸው ሚስተር ትራምፕ ትናንት ሐሙስ ምሽት ላይ በትዊተር አስታውቀዋል። ቦልተን በአሁኑ ወቅት በወግ አጥባቂው ፋክስ ቴሌቪዥን ጣቢያ ተንታኝ ናቸው። አንድ የዋይት ሀውስ ባለሥልጣን እንደተናገሩት ጀኔራል ማክማስተር ስራቸውን ለቀው በጡረታ ሊገለሉ ሚስተር ትራምፕና እሳቸው ተስማምተዋል ተብሏል።
በሰሜን ኮሪያ ላይ ለመከላከል በሚል ወታደራዊ እርምጃ መወሰድ አለበት ብለው ሲሟገቱ የሚታወቁት ጆን ቦልተን ለዋይት ሀውስ የብሔራዊ ጸጥታ አማካሪነት መሾማቸው እስያ ውስጥ ያሉ የአሜሪካ ዋና ዋና ሸሪኮች የዝምታ ምላሽ እየሰጡት ናቸው። የደቡብ ኮሪያ ፕሬዚደንት ሙን ጄኢን በኮሪያ ልሳነ ምድር ኃይል መጠቀምን አጥብቀው የሚቃወሙ ናቸው። የዩናይትድ ስቴትሱ ፕሬዚደንት ትራምፕና የሰሜን ኮሪያ መሪ ኪም ጆንግ ኡን በፒዮንግያንግ ኒውክሌር መርሃ ግብር ምክንያት ያለውን ውጥረት በሰላማዊ መንገድ ለመፍታት እንዲነጋገሩ ሙንጄኢን ጥረት እያደረጉ መሆናቸውም ይታወቃል። የሙን አስተዳደር ስለ ጆን ቦልተን መሾም ምን አስተያየት እንዳለው የተጠየቁት ከፍተኛ የፕሬዝደንቱ ጽህፈት ቤት ባለስልጣን የእኛ አቋም አዲስ መንገድ ሲከፈት እሱኑ ይዘን መጓዝ ነው የሚል መልስ ነው የሰጡት። ስማቸው ያልተጠቀሰው የሶል ባለስልጣን ለሀገር ውስጥ መገናኛ ብዙሀን በሰጡት ቃል ጆን ቦልተን ስለ ኮሪያ ልሳነ ምድር ጉዳይ እውቀት ያላቸውና ፕሬዚደንት ትረምፕም የሚተማመኑባቸው ሰው ናቸው ሲሉ ምላሽ ሰጥተዋል። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ደግሞ በሰሜን ኮሪያ ላይ በኢኮኖሚ ማዕቀብና ከባድ ተጽዕኖ አሳድሮ የኒውክሌር ክምችቷን ማስረገፍ ያስፈልጋል ወደሚለው የሚስተር ትረምፕ አቋም ያዘነበሉ ተደርገው ነው የሚታዩት። የጃፓኑ ካቢኔ ሚኒስትር ዮሺሄዴ ሱጋ ቦልተን ጄኔራል መክመስተርን ስለመተካታቸው ዜና ይህ ነው የሚባል አስተያየት አልሰጡም።
የግብጽ ጦር ሰራዊት የራሱን የጸጥታ ቀውስ ራሱ የሚያቀናብር የጦር ሰራዊት ነው ሲሉ የትራንስፓረንሲ ኢንተርናሽናል የመከላከያና የጸጥታ ምክትል ዳይሬክተር ጄምስ ሊንች ተናግረዋል። ቢሮ በርሊን የሆነውና የሙስና ጉዳዮችንም ተከታታይ የሆነው ድርጅት ዛሬ ባወጣው ሪፖርት የግብጽ ጦር ሰራዊት በሙስና የተዘፈቀና ይህ ነው የሚባል ግልጽነት የሌለው መሆኑ እየታወቀ ዩናይትድ ስቴትስና ሌሎችም ምዕራባውያን የመከላከያ አካላት አብረውት መስራታቸውን ቀጥለዋል ሲል ወቅሷል። የመኮንኖቹ ሪፐብሊክ በሚል ርዕስ የወጣው ሪፖርት ዛሬ አርብ ይፋ የሆነው የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ ከጥቂት ቀናት በኋላ ለሌላ የአራት ዓመት የሥልጣን ዘመን ያሸንፋሉ ተብሎ በብዙዎች እየተጠበቀ ባለበት ወቅት መሆኑ ነው። የዜናው ሰዓት አበቃ። The Voice of America. ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መጋቢት 30 የአርብ መጋቢት 14 2010 ዓ.ም ምሽት ፕሮግራም ነው።
የመንግስት ተቀባይነት በምን ላይ ነው የሚመሰረተው? ከዚህ ወደፊት ሲነቋል ሰው ከመንግስት በኩል መስማት እንፈልገው። እነዚህ ችግሮች ፖለቲካዊ ገጽታ ስላላቸው እነዚህ ፖለቲካዊ ችግሮች በዚህ መንገድ እሰታቸዋለሁ ማለት አልቻለም እስካሁን።
ካለፈው አልተማርናቸውም ያልካቸዋል። ተጠያቂነት አልተማርንም እስካሁን ድረስ። ለሞተው ሰው የተጠየቀ የለም። መጀመሪያ አስቸኳይ ጊዜ አዋጅም ከዛ በፊትም አሁን ይወጡ ሰዎች 4 አመት 5 አመት 7 አመት 9 አመት ቆይተው ወጡ አንድ ሰው ተጠያቂ የለም። አስቸኳይ ጊዜ አዋጅና እንደዚህ የጭፍን አሰራሮች በሙሉ ተቋሞቻችንን ይገሏቸዋል ሙሉ በሙሉ።
ሰላማዊ የሆነ ሰልፍ ለማድረግ ካልተቻለ ሰው እኮ እንዴት ነው አለመደሰቱን አለመቀበሉን ሐሳቡን የሚገልጽበት መስመር መኖር አለበት እና ሰው በተናገረ ቁጥር እንደ ጠላት ማየት እኔ የመንግስትነት አያያዝ ነው ብያላምንም።
ጉዳዩ አነጋጋሪው ያስቸኳይ ጊዜ አዋጅ በታወጀ ማግስት በህዝቡ ዘንድ ከተፈጠረው ስሜት በመንደርደር ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች በማዛመድ ለማጤን የሚጥር ውይይት ነው። ተወያዮቹ በቅደም ተከተል የሰማችኋቸው የህግ ባለሙያው አቶ ሙሉጌታ አረጋዊ፣ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋና የግጭት አፈታት ባለሙያው ፕሮፌሰር ብርሃኑ መንግስቱ ናቸው። ለመጨረሻው ክፍል ውይይታቸው በሁለተኛው አጋማሽ ጠብቋቸው።
የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶች ሊጥም እያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስሎ ብቅ ይላሉ። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ የአባዬን ስልክ ድምፅ ከአእምሮ የሊፍቆታቻ ነው።
ታውቁታላችሁ ይህን ድምፅ። በቲያትር አድናቂዎችና በሙያ አጋሮቹ የመድረክ ፈርጥ በሚል የክብር ስም የሚጠራው አንጋፋው ተዋናይ ፈቃዱ ተክለ ማርያምን ሕክምና የሚመለከት ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ
የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ግጭቶችን ለመከላከል እንዲሁም ለዲፕሎማሲና ለአደራዳሪነት መርሃ ግብሮች ማስፈጸሚያ የሚውል የ42 ሚሊዮን ዩሮ ስምምነት ከአውሮፓ ህብረትና ከኦስትሪያ የልማት ድርጅት ጋር ተፈራርሟል። እስክንድር ፍሬው ዝርዝሩን ይዟል።
ኢትዮጵያ ራሷ የምትመራው ኢጋድ እስካሁን በአገሪቱ ስላለው ወቅታዊ ሁኔታ የሰጠው አስተያየት ያንጸባረቀው አቋም አልነበረም። የስልጣን መልቀቂያ ጥያቄ ያቀረቡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዚህ የምስራቅ አፍሪካዊ ተቋም ሊቀመንበር ናቸው። በኢጋድና በዚህች ሀገር መካከል ትስስር የመስፋቱን ግንኙነቱም የመጥበቁን ያህል ግን ተቋሙ ስለ ኢትዮጵያ ወቅታዊ ፖለቲካ ምንም አይነት አስተያየት ሰጥቶ አያውቅም። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ማአሊም ለአሜሪካ ድምጽ እንዳሉት ግን ለዚህ ምክንያቱ የአገሪቱ መሪዎች ራሳቸው ችግሩን ለመፍታት እየሰሩ መሆናቸው ነው። በኦሮሚያና በሶማሌ ድንበር በተከሰተው ግጭት ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በተለያዩ የአገሪቱ አካባቢዎች በተከሰቱ ግጭቶችም የበርካቶች ሕይወት መጥፋቱ ተረጋጋሚ አለመረጋጋቶችም መከሰታቸው የአደባባይ ምስጢር ሆኖ ቆይቷል። የኢትዮጵያ መንግስት ራሱ ያስቸኳይ ጊዜ አዋጅ አወጀውም ችግሮችን በመደበኛው የህግ ማዕቀፍ መፍታት አልተቻለም በማለት ነው። በግጭት ቅድመ ማስጠንቀቂያ፣ በመከላከል ላይ ባተኮረ ዲፕሎማሲና አደራዳሪነትን በመሳሰሉ የሰላምና ጸጥታ ዘርፎች ላይ የሚሰራው ኢጋድ እንደሚለው ግን በኢትዮጵያ ያሉ ሁኔታዎች የአካባቢውን ጣልቃ ገብነት ወይም ድጋፍ የሚፈልጉ አይደሉም። ኬንያዊው አንጋፋ ዲፕሎማትና የድርጅቱ ዋና ጸሐፊ አምባሳደር ማህቡብ ማአሊም ይሄንኑ ነው ለአሜሪካ ድምጽ ያብራሩት።
We are concerned in every single activity that leads to issues of peace and security in our region. There is no doubt about that. But we have to decide
በአካባቢያችን የሰላምና ጸጥታ ችግር የሚያስከትል እያንዳንዱ እንቅስቃሴ ያሳስበናል። ያንን በተመለከተ ጥርጥር የለም። ነገር ግን እያንዳንዱ አገር ያንን የሚቋቋምበት ስልት ምን እንደሆነ መወሰን አለብን። ከኢትዮጵያ አንጻር ይህ የፓርቲ ፖለቲካ እንደሆነ እናውቃለን። እናም ያለኝ መረጃ ወይም ሪፖርት ምንድነው? ምክንያቱም ጉዳዩን በቅርበት አልከታተልም። የኢትዮጵያ ገዢ ፓርቲ ይህንን ጉዳይ ቁጭ ብሎ እየተነጋገረበት ነው።
And you saw the contribution of the head of government in Ethiopia, His Excellency Prime Minister Haile Mariam.
He is also the chairman of IGAD.
እናም የኢጋድ ሊቀመንበር ጭምር የሆኑት የኢትዮጵያው መሪ ክቡር ኃይለ ማርያም ደሳለኝ ያደረጉትን አስተዋጽኦም ተመልክተናል። ባለም አቀፍ ቴሌቪዥን ቀርበው እየተነጋገርንባቸው ያሉ ፖለቲካዊ ጉዳዮች አሉ። ስለዚህ የመፍትሄው አካል ለመሆን እፈልጋለሁ ብለው ነው የተናገሩት። ያንን ስሰማ እኔ ራሴ ስሜታዊ ነው የሆንኩት። በዚያ አባባል በጣም ነው የተነካሁት። ይህ ችግሮችን ለመፍታት ትልቅ ያመራር ብቃት ማሳያ መንገድ ነው። በዚህች አህጉር እንደርሳቸው ያሉ ሰዎች ቁጥር እንደሚጨምር ተስፋ እናደርጋለን።
እናም የኢጋድ ዋና ጸሐፊ እንደሚያምኑት በኢትዮጵያ ላለው ወቅታዊ ሁኔታ መፍትሄ ከመፈለግ አንጻር መንግስት ተነሳሽነት ያሳየ ነው። ችግሩም ከአገሪቱ አቅም በላይ አይደለም ባይ ናቸው።
And that's why I'm saying the issue in Ethiopia is not an issue for discussion outside Ethiopia. It is issues that the Ethiopians
ለዚህም ነው የኢትዮጵያ ጉዳይ ከኢትዮጵያ ውጪ የውይይት ጉዳይ አይደለም የሚለው። የኢትዮጵያ መሪዎች መፍትሄ እየሰጡት ያለ ጉዳይ ነው። እናም እኛ ልንወያይበት አያስፈልገንም። ምክንያቱም ጠቅላይ ሚኒስትሩ ከስልጣን የሚወርዱ ከሆነና የመፍትሄው አካል መሆን እፈልጋለሁ ካሉ ከዚህ በላይ ምን አይነት ፖለቲካዊ ቁርጠኝነት እንፈልጋለን? ትረዳኛለህ። እንደ ኢትዮጵያዊ ይህንን ማድነቅ አለባችሁ። ይህ በታሪክ እንደ ትልቅ ተግባር ሆኖ የሚቀመጥ ነው። በየሀገሮቻቸው ችግር ያሉባቸው ሌሎች መሪዎች ይህንን እንደ ምሳሌ እንደሚወስዱ ተስፋ አደርጋለሁ።
ኢጋድ ከአውሮፓ ህብረትና ከኦስትሪያ የልማት ድርጅት ጋር የተፈራረመው ስምምነት በስራ ላይ ያሉ ፕሮግራሞችን የሚያግዝ እንደሚሆን አምባሳደር ማአሊ ማስረድተዋል። የአውሮፓ ህብረትና የኦስትሪያ ልማት ድርጅት ተወካዮችም በአዲስ አበባ በሚገኘው የኦስትሪያ አምባሳደር መኖሪያ ቤት በተካሄደው ስነ ስርዓት ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በተለያዩ ወቅቶች ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለሥልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። መድረክ ይድረስ አዲስ አበባ ለሚገኘው የአሜሪካ ኤምባሲ ባለው ሰሞኑን ባወጣው ግልጽ ደብዳቤ ላይ የቀደሙት ፕሬዚደንት ባራክ ኦባማ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩትና በቅርቡ ከስራቸው የተነሱት ሬክስ ቲለርሰን ሁለቱም ወደ ኢትዮጵያ ኦፊሴላዊ ጉብኝቶችን ባደረጉባቸው ጊዜዎች ጥቅስ ባፍ ወለምታ ሲል የጠራቸውን የተሳሳቱ መልእክቶች አሰምተዋል ብሏል። የመድረክን ምክትል ሊቀመንበርና የውጭ ግንኙነት ተጠሪውን ፕሮፌሰር በየነ ጴጥሮስን ሰሎሞን አባተ አነጋግሯቸዋል።
ዶክተር በየነ ጴጥሮስ አመሰግናለሁኝ ለጊዜው። እስቲ ስለዚህ ደብዳቤያችሁ ይዘት ባጭሩ ይንገሩኝ።
ደብዳቤያችን እንግዲህ ከብዙ ዓመታት በአሜሪካም ሆነ በሌላውም ዲፕሎማሲ ተስፋ ከመቁረጥ ተነስተን እንግዲህ አንዳንድ የታዘብናቸውን ጭብጦች ነው እንደ ምሳሌ የጠቀስነው። ዋናው ስጋታችን የአሜሪካ ዲፕሎማሲም ሆነ ማለት በከፍተኛ ደረጃ ለምሳሌ የቀድሞ ፕሬዚዳንት ኦባማም ኢትዮጵያን በጎበኙ ጊዜ፣ አሁንም የቀድሞው ሴክሬታሪ ኦፍ ስቴት አዲስ አበባን በጎበኙ ጊዜ
የውጭ ጉዳይ ሚኒስትር ቲለርሰን
ውጭ ጉዳይ ሚኒስትር ቲለርሰን ማለቴ ነው እና ስለ ኢትዮጵያ የሰጧቸው አስተያየቶች ገዢው ፓርቲን በእጅጉ የሚያደፋፍር እና ለምሳሌ የፕሬዚዳንት ኦባማን ላለፉት 2 ዓመታት በሙሉ እንደ ምስክርነት እየተወሰዱ ለጥሩ ምስክር ሆነው ካደረሱብን ጉዳቶች በጣም ከፍተኛ የምንለው በኢትዮጵያ ውስጥ ያለው መንግስት በዴሞክራሲያዊ አግባብ ተመርጦ ያሸነፈ መንግስት ነው ብሎ ለምሳሌ ፕሬዚዳንት ኦባማ የተናገሩት እና አሁንም እኚህ የውጭ ጉዳይ ሚኒስትር ቲለርሰን በኢትዮጵያ ሰላማዊ የሆነ የስልጣን ሽግግር እየተደረገ በማየቴ የሚሏቸው አስተያየቶች ምንም ሽግግር በሌለበት ያው ራሱ ገዢው ፓርቲ ኢህአዴግ በራሱ ውስጥ ሽግሽጎች እያደረገ ጠቅላይ ሚኒስትር የነበሩትንም ያው ራሱ ያስቀመጣቸውን ስለሆኑ ስልጣንን ልቀቅ ከብዙ ግምገማ በኋላ ማለት ነው በተለያዩ ደረጃ ገምግመው ደክመ ተገኝተሃል፣ ጠንካራ ሆነ ሀገሪቱን ጠጥ ረጭ አርገ ማስተዳደር አልቻልክም በሚል ወቀሳ እንዲነሱ ትእዛዝ ሰጥቷቸው እንጂ በኢትዮጵያው ነባራዊ ሁኔታ አንድ ጠቅላይ ሚኒስትር ተብዬው በግል ተነሳሽነት ስልጣን ለቅቅ ያለው ማለትም እንደማይችል ብልም ደግሞ ፋይዳ እንደሌለው ምክንያቱም የስርዓቱ የሚሰራው በዴሞክራሲያዊ ማዕከላዊነት በሚባለው የፓርቲውን ውሳኔዎች ማንም ግለሰብ ቢሆን ማስፈጸም ነው እንጂ በግሉ ለሀገር አቀፍ እንደሚመረጥ ፕሬዚዳንት ይህን ያህል ስልጣን ያለው እና በራሱም ፖለቲካ አጀንዳ ወይም ፕሮግራም ያልተወዳደረ እና የፓርቲውን ትዕዛዝ የሚፈጽም መሆኑን የዘነጋ አይነት የዋህ ስቴትመንት ወይም ንግግር ማድረጋቸውን ስናይ እንደዚሁም ይህንን የአስቸኳይ ጊዜ አዋጁንም የአሜሪካን መንግስት በመጀመሪያው የተቃወመው አስፈላጊ አይደለምን ብለው አቋም የወሰደ አድርገን የተደሰትንበት ቢሆንም አሁን ደግሞ ያው ቶሎ ከዚህ ውጡ እንጂ የወሰዳችሁት እርምጃ ሀገሪቷን ለማረጋጋት ጸጥታን ለማስፈን በጣም አስፈላጊ ሆኖ አይቼዋለሁ ብሎ እስከምናገር መድረሳቸው ሁሉ ሀገራችን ውስጥ ላለው የፖለቲካ ችግር ያለው ስርዓት መፍትሄ እንዲፈልግ የሚጋብዝ ሳይሆን እንዲሁ የሚያደፋፍር ባሉበት እንዲሰኑ ማለት ነው። ሆኖ ስላገኘን የአመታት ትዝብታችንን ለማስቀመጥ የተጻፈ ግልጽ ደብዳቤ ነው የነበረው።
ዶክተር በየነ፣ ደብዳቤያችሁ ግልጽ ደብዳቤ ነው የሚለው አዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ የተጻፈ ደብዳቤ ነው። ከግልጽ ደብዳቤነቱ በተለይ በቀጥታስ አስገብታችኋል ይሄንን ቅሬታችሁን ለአሜሪካ ኤምባሲ?
አዎ፣ እንዲደርስ አድርገናል። አሜሪካን ኤምባሲ እስካሁን ድረስ ግንኙነት መፍጠር የቻል ነው እና አስተያየታችንንም ቀደም ብሎም በተለያዩ ጉዳዮች ላይ በተለይ ያላቸው አመለካከት ጥልቀት የሌለው እና ዝም ብሎ ላይ ላዩን ገዢው ፓርቲ የሚለውን ብቻ እንደወረደ መከተል አይነት ነገር ሆኖ መገኘቱን ያንን ቅሬታ ወይም ከኛ ሰምተው መረዳት አይፈልጉ እነዚህ ባለስልጣኖች እስከ ሀገሪቷ ርዕሰ መንግስት ድረስ ሁሉም ሲመጡ ወይም ቀርበን እንድናስረዳ ፈቃድ አይሰጡ። እነሱ ደግሞ ያልሆነውን ነገር ለምሳሌ እንደ ዴሞክራሲ አግባብ የተመረጠ መንግስት ነው ብለው የቀድሞ ፕሬዚዳንት እንዲህ አይነት ስህተተኛ ንግግር እንዲያደርጉ የሚያበቋቸው ያው እነሱ በሚሰጡት መረጃ ነው። መቼም አንድ ፕሬዚዳንት ዝርዝር መረጃ በራሱ አግኝቶ ለመድረስ መጠበቁ ተገቢ አይሆንም። ስለዚህ ማን ነው የዚህን አይነት መረጃ የሚሰጠው ከሚለው በመነሳት ህዝብ ያለው እዚሁ ሀገር ካለው ዲፕሎማሲ ነው። ዲፕሎማቲክ ሪፕሬዘንቴሽን ወይም ተወካዮቹ የሚያየሰቱት ሴትና ትንተና ነው በላይ ባለስልጣኖቹ የሚያስተጋቡት የሚለውን አይነት ቅሬታችንን መግለጽ ይቻልነው። አንድ የፖለቲካ ዘርፍ ኃላፊ የሚባል አንድ ጎረምሳ ወጣት ነው። ከዛ በላይ ያልፈን እኔ ለምሳሌ በግልም መድረክ አሁን ያሉትን አምባሳደር ቀርቦ ሊያነጋግራቸውን ብሪፍ ሊያደርግ ይፈልጋል ብዬ ማስታወሻ የላኩላቸው ገና በጥቅምት ወር ነበር። እስካሁን ድረስ አምባሳደሩ ሊያገኙን አይፈልጉም እና ስለዚህ በዚሁ በግንኙነት መስመራችን መልክቱ እንዲደርስ አርገን መልክቱ እንደደረሰም ገልጾልኛል። ደብዳቤያችሁ ደርሶናል፣ ሪቪው እናደርገዋለን የሚል አንድ ተስንኝ ነው የላከልኝ።
ይሄንን አሁን ግልጽ ደብዳቤ ብላችሁ ያወጣችሁትን?
አዎ ደብዳቤ ብለን የጻፍ ነው። ደርሶ ታይቶት እንግዲህ ከሌላ ካለቃህም ከሌሎቹም ጋር ሼር እንድታደርግ በማለት በሱ አድራሻ ነው የላክነው እና ደርሶኛል። አመሰግናለሁ፣ ደብዳቤያችሁን ሪቪው እናደርገዋለን ነበር ያለኝ። ከዚያ በኋላ ከኛው ከመድረክ በላይ አመራር አካባቢ በቅርቡ ከተፈቱት ጋር ተገናኝተዋል፣ ባለፈው አርብ ማለት ነው።
ማን ናቸው እሳቸው?
አግኝቷቸዋል። እኔ እንግዲህ ስማቸውን መጥቀስ አስፈላጊ አይደለም። ከእስር መፈታታቸውን ምክንያት አድርጎ ነው ያገኛቸው።
አምባሳደሩ ናቸው?
የለም፣ አምባሳደሩማ ያገኙን አይፈልጉም በምንም አይነት ማለት ነው።
ስለዚህ እኒሁ የፖለቲካ አታሼው ነው የሚሉ?
አዎ፣ የፖለቲካ ኦፊሰሩ ነው ያገኛቸው።
ለእናንተም ደብዳቤያችሁን አግኝተነዋል ብሎ አንድ መስመር ጻፈልኝ ያሉት እኚሁ የፖለቲካ አታሼ ናቸው?
አዎ፣ እሱ ሰው ነው። እና በዚህ ደብዳቤ በየነ ሰድቦናል አለኝ ነው የተባልኩት። እና እኛ እንግዲህ እንዴት አድርጎ ስድብ ሊሆን እንደምችል ባይገባኝም እንግዲህ የጉዳዮቹን ኢትዮጵያ ውስጥ ያለውን የፖለቲካ ፓርቲውን ምንነትና አሰራሩንም ጭምር በብቃት ሳትገነዘቡ የምታደርጓቸው ስቴትሜንቶች የኢትዮጵያን ሕዝብ ምኞት የሆነውን ለዲሞክራሲ የሚያደርገውን ጥረት ከፍተኛ ጉዳት እያደረሰበት ነው የሚል መንፈስ ነው እንግዲህ ያለን የጻፍነው ደብዳቤ። ዋናው ፋይዳው ይሄ ነው እና ጉዳዩን ወይም በአግባቡ ከኛ ተረዱ ከምናውቀው ካልሆነም በማያታኩት ነገር ስህተተኛ የሆነ አስተያየት እንዲሰጡ አለቆቻችሁን ያልሆነ ነገር ብሪፍ ባታደርጓቸው የሚል አይነት መልእክት ነው እንግዲህ በእኛ በኩል ማስተላለፍ የፈልግ ነው።
ዶክተር በየነ በዚህ ደብዳቤያችሁ ውስጥ የጠቃቀሳችኋቸው አንዳንድ ቃላት አሉ፣ ሐረጎች አሉ። ለምሳሌ ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እነዚህን አስተያየቶች የሰነዘሩት መረጃ በማጣት በአፍ ወለምታ፣ በምዕራብ የዋህነት ምክንያት እንዲህ የመሳሰሉ ነገሮችን ጠቃቅሳችኋል። ወይም ደግሞ አሁንም ሲነግሩኝ የዋህ ንግግር የሚል ጣል አድርገዋል። እና ምናልባትስ እንዳልሆነስ ምን ማረጋገጫ አላችሁ እናንተ ይሄ ነገር መረጃ በማጣታቸው ምክንያት መሆኑን ወይም ደግሞ በአፍ ወለምታ ወይም የተሳሳተ ንግግር ወይም ያልፈለጉትን ነገር በመናገራቸው መሆኑን ለምሳሌ አንዊቲንግሊ የተናገሩት ነገር ብላችሁ የጻፋችሁት ወይም ደግሞ ከምዕራብ የዋህነት ባልመነጨስ ሁኔታ ከሆነና እምነታቸውን ከሆነስ እነዚህ መሪዎች የተናገሩት?
እኛ መቼም ባለን ግምት ባራክ ኦባማን የሚያህል ጥቃት ያለው ሰው ከ100 ሚሊዮን በላይ ያለው የኢትዮጵያ ሕዝብ በነጻ ፍትሐዊና ታማኒ በሆነ ምርጫ ኢህአዴግን መንግስት መርጦታል የሚል አስተያየት ይሰጣሉ ብለን አናምንም።
የመድረክ ምክትል ሊቀመንበርና የውጭ ግንኙነቶች ኃላፊው ፕሮፌሰር በየነ ጴጥሮስ ተስፋ መቁረጥ ደረጃ ያደረሰን እስከ ማለት የደረሱበት ግንኙነት ከአሜሪካ ኤምባሲ ጋር እንዳላቸው ተናግረዋል። ሌሎችም ቀደም ካሉ አምባሳደር እንደ ማስፈራሪያ አይነት ንግግርም ተደርጎባቸው እንደነበረ ገልጸውልናል። ይቀጥላል ከዶክተር በየነ ጋር ያደረግነው ውይይት በነገው ምሽት ከዩናይትድ ስቴትስ ኤምባሲም አዲስ አበባ ከሚገኘው የሚገኝ ምላሽ ለማግኘት ጥረት እያደረግንን ባገኘን ጊዜ እናካትታለን። በነገው ምሽት ለቀሪ ዝግጅት ጠብቁን።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ በአዲስ አበባ ሰዓት አቆጣጠር ከምሽቱ 3:30 ሌል ነው። በቀጥታ ወደ ሁለተኛው አጋማሽ ይሆናል የምናልፈው። አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። 44 የአፍሪካ ሀገሮች ትልቅ ነጻ ገበያ ለመመስረት ተስማሙ። በርበራ ወደብን የማልማት ዕቅድ የአፍሪካ ቀንድን ሊያናጋ ይችላል ተባለ፣ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ኪጋሊ ሩዋንዳ የተሰበሰቡት የአፍሪካ መሪዎች የዓለም የንግድ ድርጅት ከተመሠረተ ወዲህ ትልቁ የነጻ ገበያ አካል የመመስረት ስምምነት መፈራረማቸውን ገልጿል። የአፍሪካ አህጉራዊ የነጻ ንግድ ስምምነት የአፍሪካ ህብረት 55 አባል አገሮችን የሚያስተባብር ቀረጽ የማይከፈልበት የንግድ አካል ይሆናል። ስምምነቱ 1.2 ቢሊዮን ህዝብን የሚያቅፍና 2.5 ትሪሊዮን ዶላር ገቢ የሚያስገኝ የነጻ ገበያ ቀጠና እንደሚሆን የአፍሪካ ህብረት ገልጿል። የአፍሪካ ሀገራት ከአህጉሪቱ ውጭ የሚልኳቸውን ሸቀጣሸቀጥ አይነቶችን እንዲያሰፉ ሊረዳቸው እንደሚችልም የአፍሪካ ህብረት ተስፋ አለው። ከአፍሪካ የንግድ ልውውጥ ከ20% በታች ነው በአህጉሪቱ ውስጥ የሚንቀሳቀሰው ሲሉ የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሩዋንዳው ፕሬዚዳንት ፖል ካጋሜ ባለፈው ማክሰኞ ባደረጉት ንግግር መጥቀሳቸውን አያይዘውም በአህጉሪቱ የሚደረገው የንግድ ግንኙነት እንዲጠናከር ማድረግ ከተቀረው ዓለም ጋር የሚካሄደው የንግድ ግንኙነት ይቀንሳል ማለት አይደለም ማለታቸውን ሲኤንቢሲ ቴሌቪዥን ስርጭት ድረገጽ ገልጿል።
ይሁንና የንግድ ቀጠናውን ስምምነት የሚነቅፉም እንዳልታጡ ዘገባው ሳያወሳ አላለፈም። የናይጄሪያ ፌዴራል ካቢኔ የንግዱን ስምምነት ባለፈው ሳምንት ቢያጸድቅም የሀገሪቱ ፕሬዚደንት መሐመዱ ቡሃሪ ከሀገሪቱ ባለድርሻዎች ተጨማሪ ግብአት ለማግኘት ሲሉ በጉባኤው እንዳልተገኙ ታውቋል። የሀገሪቱ የሙያ ማህበራት ስብስብ የሆነው የናይጄሪያ የሌበር ኮንግረስ የንግዱን ስምምነት ተቃውሟል። ናይጄሪያ ከነዳጅ ዘይት ውጪ የሆኑትን ዘርፎች በሚመለከት ለውጭ ውድድር የሚያስችል ወደ ውጭ የመላክ ብቃት የላትም ሲሉ አንጋፋ የአፍሪቃ አማካሪ ኢማድ መስዱዋ ማስገንዘባቸውን ሲኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኡጋንዳ ፕሬዚደንት ዮዌሪ ሙሴቬኒም ምክንያቱ ባልታወቀ ሁኔታ በጉባኤው እንደማይገኙ ተገልጿል። የአፍሪቃ ህዝብ ብዛት እንደ አውሮፓ አቆጣጠር እስከ 2050 ዓ.ም በሚኖረው ጊዜ በ32 ዓመታት ውስጥ ማለት ነው 2.5 ቢሊዮን እንዲደርስ ይጠበቃል። የአፍሪቃ የነጻ ገበያ ቀጠና ስለመመስረት ጉዳይ መነጋገር የተጀመረው ከ3 ዓመታት በፊት መሆኑን ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ጠቁሟል።
የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ጥናት መሰረት የነጻ ንግድ ስምምነት በረጅሙ ሲታይ 16.1 ቢሊዮን ዶላር ጥቅም ያስገኛል። ይሁንና ጥቅምና ዋጋዎች በመላ አገሪቱ በተመጣጣኝ መንገድ ላይከፋፈል እንደሚችል በመግለጽ ጥናቱ ያስገነዝባል። በመርህ ደረጃ ከታየ በመላ አፍሪካ የነጻ ንግድ ቀጠና መኖሩ ጥሩ የኢኮኖሚ ትርጉም አለው ይላሉ ቬሪስክ ማፕልክሮፍት የተባለው የአፍሪካ አደጋ ኮንሰልተንሲ ኃላፊ ቤን ዴይተን። ትልቁ ችግር የሚሆነው ግን የአፍሪካ ሀገሮች የውጭውን የጉምሩክ ቁጥጥርን በሚገባ በተግባር ላይ ለማዋል ይቸግራቸዋል። ለምሳሌ ወደ ጋና የገቡ በርካሽ ዋጋ የሚሸጡ የቻይና ዕቃዎች ውሎ አድሮ ብዙም ቁጥጥር ሳይደረግባቸው ብዙ የአፍሪካ ሀገሮች ድንበሮች አልፈው ናይጄሪያ ሊደርሱ ይችላሉ። ይህ አሁንም ያለ ችግር ቢሆንም ነጻ የንግድ ቀጠናው ሲተገበር ደግሞ ሊብስ ይችላል ሲሉ ቤን ፔይተን ማስገንዘባቸውን ሲኤንቢሲ የተባለው የቴሌቪዥን ስርጭት ድረገጽ አስነብቧል።
ብሉምበርግ የዜና አገልግሎት ደግሞ የሶማሊላንድ ግዛት የውጭ ጉዳይ ሚኒስትር ሳዓድ አሊ ሽሬ የበርበራ ወደብን በሚመለከት የተፈጠረው ጠብ የአፍሪቃ ቀንድን ሊያናጋ ይችላል ማለታቸውን ጠቅሷል። በዱባይ መንግስት ባለቤትነት ወደብን በማንቀሳቀስ ስራ የተሰማራው ዲፒ ወርልድ የበርበራ ወደብን ለማልማት የ30 ዓመታት የስምምነት ዕድል አግኝቷል። ወደቡን የማስፋትና የማልማት ስራ 442 ሚሊዮን ዶላር ያስወጣል። የኢትዮጵያ መንግስት በበኩሉ የ19% አክሲዮን ለማግኘት ችሏል። ሶማሊላንድ ለአውሮፓ ቁጣጠር ከ1991 ዓ.ም አንስቶ የራስ ገዝ አስተዳደር የመሰረተች ሲሆን ሶማሊያ ለሶማሊላንድ እውቅና የማትሰጥ በመሆኗ ስምምነቱ ተሰርዟል፣ ህጋዊነት የለውም ማለቷን የብሉምበርግ ድረገጽ ጠቅሷል።
ሶማሊያ ስለ ወደቡ በተደረገው ስምምነት ምክንያት ሶማሊላንድን ለመውረር ከወሰነች ራሳችንን የመከላከል መብት ይኖረናል ካሉ በኋላ ግጭቱ በእኛ ላይ ብቻ አይወሰንም ማለታቸውን ድረገጹ አውስቷል። የተባበረው አረብ ኢማሬቶች ወታደራዊ አውሮፕላን ማረፊያንና የባህር ኃይል ሰፈርን የሚያስተናግደው በርበራ ወደብ ከደቡብ የመን 260 ኪሎ ሜትር በሚርቀው የአደን ባህረ ሰላጤ ነው የሚገኘው። የተባበረው የአረብ ኢማሬቶች ወታደሮች በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ሁቱ አማጽያንን በመዋጋት ላይ ያሉት እዛው ደቡብ የመን ውስጥ እንደሆነም የብሉምበርግ ድረገጽ ዘገባ ያወሳል።
የተባበረው የአረብ ኤሚሬቶች የባህር ኃይል ሰፈር በመጪው ሰኔ ወር ይጠናቀቃል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትሩ ገልጸዋል። መቼ ስራ እንደሚጀምር ግን ከመናገር ተቆጥበዋል። ፋና ብሮድካስቲንግ ኮርፖሬሽን በዘገበው መሰረት የተባበረው የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብደላ ቢን ዛይድ አል ናህያንና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከ17 ቀናት በፊት አዲስ አበባ ተገናኝተው በተነጋገሩበት ወቅት በአፍሪካ ቀንድና በመካከለኛው ምስራቅ ጸጥታ ላይ አብረው ለመስራት መስማማታቸውን የብሉምበርግ የዜና አገልግሎት ድረገጽ ዘግቧል።
የሶማሊላንድ የውጭ ጉዳይ ሚኒስትር ባለፈው ሰኞ ዱባይ ሄደው ለጋዜጠኞች በሰጡት መግለጫ ኢትዮጵያ በበርበራ ወደብ ላይ የአክሲዮን ድርሻ መያዟ እውቅና የመስጠት ተምሳሌት ነው ብለዋል። ሶማሊላንድ የራስ ገዝ አስተዳደር ያወጀችው ሶማሊያ በእርስ በርስ ጦርነት ታምሳ ስርዓት አልበኝነት በሰፈነበት ወቅት ሲሆን እውቅና የሰጣት ሀገር ግን የለም። የኢትዮጵያ የትራንስፖርት ሚኒስትር አህመድ ሺዴ በበርበራ ወደብ የአክሲዮን ድርሻ መያዝ ከሉዓላዊነትና እውቅና ከመስጠት ጋር የሚያያዝ እንዳልሆነ ገልጸዋል። ግጭት ሊነሳ ይችላል የሚባለውንም ባለድርሻዎች ሁሉ ውሎ አድሮ የኢኮኖሚ ልማት ጉዳይ መሆኑን ይረዳሉ ማለታቸውን ድረገጹ አውስቷል።
የተባበረው የአረብ ኤሚሬቶች የሶማሊላንድን የፖሊስና የጸጥታ ኃይልን እንዲያሰለጥን የሚደረገው ስምምነት እየተጠናቀቀ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበረው የአረብ ኤሚሬቶች ኤርትራ ውስጥም ወታደራዊ ሰፈር እየገነባ መሆኑን የተባበሩት መንግስታት ድርጅት መርማሪዎች ለጸጥታው ምክር ቤት ተናግረዋል። ይህም በኤርትራና በሶማሊያ ላይ የተጣለውን የመሳሪያ ማዕቀብ ይጥሳል ሲሉ መርማሪዎቹ ለጸጥታው ምክር ቤት ማስገንዘባቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
አዳነች፣ እናመሰግናለን ለዘገባው። ወደ ተከታዩ ቅንብር እናልፋለን። በኢትዮጵያ የወቅቱ የፖለቲካ ሁኔታ ላይ የተካሄደ ውይይት ነው።
አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚንደረደረው ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎችን ይመረምራል። የአዋጁን ሕጋዊ መሰረት፣ የዜጎችን መብት ጥበቃና ይልቁንም በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶች የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ ዩናይትድ ስቴትስ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት ኤንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙሉጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር፣ እንዲሁም አቶ የሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የተከታታይ ውይይቱን የመጨረሻ ክፍል ይዞ ቀርቧል። በትናንቱ ምሽት እልባት ካደረገበት ይጀምራል።
አሰራርን፣ ሂደትን፣ መደላደሉ ለግራና ለቀኝ አመቺ የሆነ ድርድር፣ እርቅና ሰላም እንደምን ይምጣ፣ ማምን ያድርግ፣ በመንግስት ብቻ ሳይሆን በዜጎችና በተቃዋሚዎች ምን ሊደረግ ይችላል? ምናልባት እርስዎን ለብቻ መልሰን አምጥተን በዝርዝር መሄድ ያለብን ጭብጦች ይመስሉኛል። አቶ ሙሉጌታ፣ ቀድሞ በተነሱትም ሊሆን ይችላል አሁን ባነሳነው ጭብጥ ዙሪያ፣ በተለይ በህግ አይን እርስዎ ትኩረቶ ህገ መንግስት ነውና ሊያነሱ የሚፈልጉት ሀሳብ ካለ ለእርስዎ እድል ልስጥ።
እኔ ወደፊቱ እንዴት እንሄድ
ወይም ካሁን በኋላ ምን ይደረግ የሚለው ላይ አንድ ነገር ብል ደስ ይለኛል።
መልካም።
ምን ብያስባለሁ፣ በአጠቃላይ አገራችን ውስጥ ያሉት ኢንትረስቶች ስንጨምቃቸው ሁለት ልናደርጋቸው እንችላለን። አንድ የፖለቲከኞች ፍላጎት አለ፣ ተቃዋሚ የሚሆን መንግስት። በሌላ በኩል ደግሞ የሀገር ሰላምና ደህንነት ፍላጎት አለ። እነዚህ ሁለት ፍላጎቶች አሉ። አሁን እነዚህ ፍላጎቶች እንደየ ሁኔታ የሚጋጩ ሊሆኑ ይችላሉ ወይም የሚዛመዱ ሊሆኑ ይችላሉ። ፖለቲከኞች በአጠቃላይ ጸባያቸው ምንድን ነው? ፍላጎታቸው ስልጣን ነው። ተቃዋሚ የሚሆን መንግስት ለስልጣን ነው የሚታገሉት። በሌላ በኩል ደግሞ እንዳልኩት የሀገር ኢንትረስት ደግሞ አለ። ሰው ውሎ ስራ ላይ ውሎ ወደ ቤት በሰላም መግባት ይፈልጋል እና ሰላምና ደህንነት እንዲኖር ይፈልጋል። አሁን ፖለቲከኞች ብዙ ጊዜ እንዲህ ስለሚያደርጉት የራሳቸውን የግል ኢንትረስት የሀገር ኢንትረስት አድርገው የማቅረብ ፍላጎት ይኖራቸው። በዚህ ምክንያት ሁለት ኢንትረስቶች ይቀላቀሉና ልክ አንድ ድርጅት ተነስቶ እኔ ሀገር ነኝ ይላል ወይም እኔ ህዝብ ነኝ ይላል እና እኔ ህዝብ ስለሆንኩም እኔ የምፈልገው ነገር ህዝብ የሚፈልገው ነው። የህዝብና የፖለቲከኞች ግንኙነት ወይም ፍላጎት አንድ ተደርጎ ሲቀርብ የሚፈጠር ችግር ነው አሁን እያየን ያለ ነው። እዚህ ሀገር ሰው ምንድን ነው መሆን አለበት የማስበው፣ ለምሳሌ በኢትዮጵያ መንግስትና በኢትዮጵያ ህዝብ መሀል ልዩነት አለ። ህዝብና መንግስት ናቸው። ህዝብና መንግስት አንድ ሆኖ አያውቅም፣ አንድም አይሆንም። ሶ የኢትዮጵያ መንግስት ምንድን ነው ማድረግ ያለበት ይመስለን አሁን ተብሎ ማያውቅ ለማውራት ፈልጌ አይደለም። አሁን የሚታየኝ እኔ በየቦታው በተለይ በኦሮሚያ መሬት ብጥብጥ አለ፣ ረብሻ አለ፣ ተቃውሞ አለ። አሁን መንግስት ምርጫ አለው። ይህ ተቃውሞ ወንጀለኞችን የሚሰሩት ስራ ነው፣ የወንጀል ስራ ነው ብሎ የምናስብ ከሆነ ልክ አሁን እየተደረገ እንዳለው የጸጥታ አስከባሪዎች ልቆ ወንጀለኞችን መያዝ፣ ማሰር፣ መክሰስ፣ መፍረድ። ሌላው ማለት ደግሞ አይ ይሄ የወንጀል ስራ አይደለም ወይም የወንጀል ስራ ብቻ አይደለም የፖለቲካ ችግርም ነው። ልክ መንግስት አንዳንድ እንደሚናገረው ህዝቡ እናነሳቸው ጥያቄዎች ህጋዊ ናቸው፣ ተቀባይነት ያላቸው ናቸው ሲሉ ይደመጣሉ የኢህአዴግ ባለስልጣናት። እሱ ማለት ምን ማለት ነው? ህዝቡ የሚያነሳቸው ጥያቄዎች ተገቢ ጥያቄዎች ናቸው ከተባለ ህዝቡ ምን አይነት ጥያቄዎች ነው እያነሳ ያለው? ምን አይነት ጥያቄዎች እንደሚያነሳ መንግስት በዝርዝር በተደጋጋሚ ነግሮናል። የፍትህ ጥያቄ፣ የመልካም አስተዳደር ጥያቄ ወዘተ። መንግስት እስካሁን ያልነገረን ያለው ምንድን ነው? እነዚህ ችግሮች እንዳሉ ካመነ በአደባባይ እና ይቅርታ ከጠየቀ ለእነዚህ ችግሮች መፈጠር እኔ ምክንያት ነኝ ብሎ ካለ እነዚህ ችግሮች እንዴት ሊያስወግዳቸው ነው የሚፈልገው? በምን መንገድ ነው እነዚህ ችግሮች አስወግዳለሁ የሚለው? ካልሆነ እነዚህ ችግሮች ማስወገድ የሚችልበት ነገር ካልነገረን በምን ታምር ነው መንግስት ሆኖ መቀጠል የሚችለው? ልክ ቅድም ፕሮፌሰር ብርሃኑ እንዳሉት የመንግስት ሌጂትመሲ ከምንድን ነው የሚቀዳ? ካሁን በኋላ የመንግስት ተቀባይነት በምን ላይ ነው የሚመሰረተው? ከዚህ ወደፊት ስንጓዝ እሶ ከመንግስት በኩል መስማት እንፈልገው። እኔ ይሄ መንግስት እንዲወርድ አልፈልግም አሁን ማለት ነው ፐርሰናሊ። ምክንያቱም የመንግስት አሁን ዛሬ ወርጅ ያለን ድንቀት የሀገር ሰላምና ደህንነት ይበላሻል እና ሪሊስቲክ ስላልሆነ ከዚህ መንግስት የምጠብቀው ምንድን ነው? እነዚህ ችግሮች ፖለቲካዊ ገጽታ ስላላቸው እነዚህ ፖለቲካዊ ችግሮች በዚህ መንገድ እሰታቸዋለሁ ማለት አልቻለም እስካሁን። ምናልባት መንግስት የሆነ የሪፎርም ፓኬጅ ይዞ ቢመጣና ከነዚህ መንግስትን ከሚቃወሙ ኃይሎች ጋር ፓኬጅን ቢያስተያየው ይህ ተቀራራቢ የሆነ ነገር ሊመጣ ይችላል እና እኔ አሁን የምጠብቀው ከመንግስት ነው። የኢትዮጵያ ችግር ሊፈታ የሚችለው አሁን መንግስት ነው ላያንሽ ይሄ የአንበሳ ድርሻ ያለው ችግር በመፍታት ላይ የኢትዮጵያ መንግስት የኢህአደግ መንግስት ነው እና የኢህአደግ መንግስት ይሄ አሁን አገሪቱ እያየች ያለችው ችግር እንዴት ሊፈታ እንደሚችል ክበር ያልነገረንም እሱ ከመንገር ቢጀምርና ከዛ በኋላ በዛው መሰረት ውይይት ሊቀጥል ጥሩ ይመስለኛል ባይነት።
መልካም። ትልልቅ ነጥቦችን ያነሱት አቶ ሙሉጌታ ሰዓት ተሻምቼም ቢሆን እንደው በግማሽ ደቂቃ ውስጥ መመለስ ያለበት ነገር እንድጠይቅ ይጋብዛል። መንግስት ያልነገረን ብለው ያሉትን ብዙዎች የሚስማሙበት ይመስለኛል። የነገረን ችግር ናቸው፣ መፍታት አልቻልኩም፣ ኃላፊነት ወስዳለሁ በሚል በተደጋጋሚ አድርገዋል። በተደጋጋሚ ግን ተመሳሳይ መፍትሄዎችን ነው ያቀረበው የአስቸኳይ ጊዜ አዋጅን ጨምሮ። ያ ማለት ግን መልስ አይደለም ወይ? ያልተሰጠ መልስ ሊሆን አይችልም ወይ? አንድ መንግስት ሁነኛ መፍትሄ ካልሰጠ አልቻለም የሚለው ድምዳሜ ለምን እንደ መልስ ሊወሰድ አይችልም?
ሊወሰድ ይችላል። ይሄ መንግስት እስካሁን መፍትሄ ፈጥሮ በአገሪቱም በተረጋጋ መንገድ ሰላምና ደህንነት እንጆ እንዲታረቅ ማድረግ ያልቻለው በቃ እንደ መንግስት መፍትሄ ማምጣት ስላልቻለ ነው ብሎ መደምደም ይቻላል። ያ ድምዳሜ ግን የትም አያደርስም በእኔ በኩል። ምክንያቱም ችግሩ አለ። መንግስት ጨርሻለሁ። ለምሳሌ አቶ ሽፈራው ምን ብለው ተናገሩ? የብሔረ ብሔረሰቦች ጥያቄ ተፈቷል ብለዋል። ቅድም
አቶ ሽፈራው ሽጉጤ ነው የሚሉት።
ሽፈራው ሽጉጤ መግለጫ ሲሰጥ ለጋዜጠኞች የሰማሁት እንደዚህ ብለዋል። የብሔር ጥያቄ ተፈቷል ብለዋል። እኔ ተፈቷል ብዬ አላስብም። እና እንደየ አስተሳሰባችን የተለያየ አስተሳሰብ መስጠት እንችላለን። አስተሳሰብ ነው የሆነ ጥያቄ አይደለም፣ የአመለካከት ጥያቄ ነው። እና መንግስትም ለኢትዮጵያ ችግር ይሄ ጊዜ አስቸኳይ ጊዜ አዋጅ ነው ብሎ ያለ አይመስለኝም። ያልሰማሁም መንግስት እንደዛ ሲል የአስቸኳይ ጊዜ አዋጅ የፈለግኩት ህግና ስርዓት ስለፈረሰብኝ እሱን ለማስተካከል ነው። አክቹዋሊ ራሳቸው አቶ ሽፈራት አሁንም ምን ብለዋል? ሰላም ሳናመጣ የዴሞክራሲ ስራ ላይ ስራ አንችልም ብለዋል። ስለዚህ ይሄ አስቸኳይ ጊዜ አዋጁ የኢትዮጵያ ህዝብ ችግር ፕራይመሪ በመጀመሪያ ደረጃ ሰላም ካረጋጋም በኋላ መፍትሄ ወደምንላቸው ነገሮች እንሄዳለን ነው እያለ ያለው መንግስት። እኔ አሁን መስማት እንፈልገው የሰላምና የደህንነት ስራ ቶሎ እንዲፈጸም አስቸኳይ ጊዜ አዋጁ ስራው ምክንያቱም መቁረጥ ይቻላል። ባይዘው ስድስት ወር መጠበቅ የለባቸው ማንሳት ይችላሉ ከፈለጉ ሰው ምን ማድረግ ይችላሉ። ሰላም ከፈጠርን ይሄ ማድረግ እንፈልጋለን ከሰላም በኋላ የሚሉትም ካለ እሱ አሁን መስማት ብንችል ለመረጋጋቱ አስተዋጽኦ ያደርጋል። ምክንያቱም ሰው ይወያይበታል፣ የጎደለም ነገር ካለ ይሁን ይላል። እና ያን ላይ ዋናው ችግር እሱ ነው። እና ይህም ምን ያሰኛል? ሜቢ መንግስት በትክክል እያሰብ አይደለም፣ ወይም እርስ በርሱ መንግስት እንደ አንድ ድርጅት እየተንቀሳቀስ አይደለም። በማህበረ ውስጥ ያለው ትስስር አላሰራ ያለው ይመስላል። ሌላ ቀርቶ ጠቅላይ ሚኒስትር እንኳን መተካት አልቻለም የሚሉ አስተያየቶች አሉ። እኔ የምጋራቸው ማለት ነው። ስለዚህ በዚህ ነው እኔ አሁን መንግስት መጠየቅ የፈለግኩት። ችግር አለ ብለሃል፣ የችግር መፍትሄ ግን አልጠቆምክምና እንዴት ነው ከዚህ ብንጀምርስ? ይሄ ማለት ግን አቶ የሸዋስና ፕሮፌሰር ብርሃኑ ያሉት ነገር ለመቃወም ወይም ለማስተካከል አይደለም። እነሱ አሉት ተጨማሪ ማለት ነው።
ገሮም
አትልም የሰው ደም ነው። ከዛ ዝቅ ስንል እኔ ሁለት ዓመት አስሮ ሁለት ዓመት ከምናምን ነጻ ነህ ያለ ወረቀት የያዘኝ ሰው ያሰረኝ ሰው ማን ተጠየቀ? ማንም አልተጠየቀም። አሁን የወጡት ሰዎች አራት ዓመት አምስት ዓመት ሰባት ዓመት ዘጠኝ ዓመት ቆይተው ወጡ፣ አንድ ሰው ተጠያቂ የለም። አስቸኳይ ጊዜ አዋጅና እንደዚህ የጭፍን አሰራሮች በሙሉ ተቋሞቻችንን ይገሏቸዋል ሙሉ በሙሉ። የኢትዮጵያም የአፍሪካም ታሪክ የስትሮንግ ማ ጠንካራ ሰዎች ምናምን እንጂ ጠንካራ ተቋም ባህል የለንም። የተጀመሩትን ሙሉ በሙሉ ፓራላይዝ ያደርጓቸዋል። እኛ የምንሄድባቸው አሁን እንደ ፖለቲካ ፓርቲ ያላየነው ተቋም ያልደረስንበት የለም ብሎ ማለት ይቻላል፣ ከንግዶቹ ከምናምኖቹ በስተቀር እነዛንም በተራ ህይወታችን አይተናቸዋል። ስለዚህ ምርጫ ቦርድ በለው፣ ሚዲያዎች በላቸው፣ ፍርድ ቤት ራሱ፣ የደህንነት ተቋማት ሁሉ የአንድ ቡድን መገልገያ ሆኑ። እንደዚህ ሆኖ ወደ ህዝባዊ መንግስት፣ ወደ ሰላም። አሁን ስለ ሰላም ይወራል። አሁን ለምሳሌ ምን አይነት ሰላም ነው የሚፈልገው? እርግጥ ነው ከዚህ በፊት በቲዎሪም እንደምናውቀው ከጠመንጃ ፈሙዝ የሚወጣ ሰላም አለ፣ ጸጥታ አለ፣ ጸጥ ማድረግ አለ። ያ ነው ሰላም? ያ ነው የሚፈልገው? ወይስ ፕሮፌሰር ብርሃኑ መንግስቱ እንዳሉት ከመተማመን ሌጂቲሜሲ ከማግኘት ከፈቃደኝነት የሚመጣው ሰላም? ስለዚህ እየሰራንበት አይደለም። እንደውም ከባለፈው ተምረን ማስተካከል ሲገባን የሄደበት ጥሩ ብለዋል አቶ ሙሉጌታ። ተስፋ እንኳን የለም። ባይዘወይ እንደ ህዝብ ለውጥ አይደለም የመለወጥ ተስፋ ስታጣ በጣም ችግር ይፈጠራል። ስለዚህ ተስፋ የሚሰጥ ስራ ለመስራት ህይወታችንን ቢሆን መስዋዕትነት ሰጥተን ለመስራት ተዘጋጅተናል፣ እየሰራን ነው ያለ ነው። በአገዛዙ በኩል ግን እንደምታየው ሁል ጊዜ ወደ ዜሮ ነው የሚመለሰውና ይሄ ነው ለሀገሪቱ ችግር ብለን የምናስበው። አመሰግናለሁ።
ውይይቱ ተጀመረ እንጂ አልተቋጨም። ከረጅም ሰዓት ውይይት ያፈለቃችኋቸው ለሌሎችም መነጋገሪያ እንዲሆኑ ያቀበላችኋቸው ሀሳቦች ብቻ ሳይሆኑ ጊዜው የሚላቸው ጊዜው የሚጠይቃቸው ሌሎች ጥያቄዎችንም አፍልቀዋል። ጥሩ መነጋገሪያ እንደሚሆኑ በዚህ ሰዓት በየቤቱ የሚከታተሉን አድማጮች እርስ በርሳቸው እንደሚወያዩባቸው ተስፋ አደርጋለሁ። ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር ህግ፣ የዜጎች መብት ጥበቃና የግጭት አደጋን መከላከል ከፖለቲካ ቀውስ አሻግረው የሚወስዱ ሁነኛ መንገዶች ውይይቱ ቀጥሏል። እንግዶቼ ፕሮፌሰር ብርሃኑ መንግስቱ የግጭት አፈታት ባለሙያ እና መምህር፣ አቶ ሙልጌታ አረጋዊ የህግ ባለሙያና መምህር፣ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር። ሁላችንም ለጊዜያቸው አመሰግናለሁ። መልሰን በቅርቡ እንደምንገናኝ ተስፋ አደርጋለሁ። እግዜር ይስጥልኝ።
እግዜር ይስጥልን።
እናመሰግናለን።
አሉላንና እንግዶቹ እናመሰግናለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን የፍቃዱ ተክለ ማርያም ሕክምና።
ህመም ላይ የሚገኘውን ፍቃዱ ተክለ ማርያምን ለማሳከም የኢትዮጵያ ጤና ጥበቃ ሚኒስቴር ሙሉ ወጪውን እንደሚሸፍን ቃል ገብቷል። በሌላ በኩል ደግሞ የሙያ ባልደረቦቹ ገቢ ማሰባሰቢያ ለማዘጋጀት ጥረት እያደረጉ ናቸው። መስታወት አራጋው የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁንና እንደዚሁም ከሙያ አጋሮቹ መካከል የፊልም ተዋናይና አዘጋጅ ቴዎድሮስ ተሾመን አነጋግራለች። ተከታዩን አጠናቅራለች።
የፍቅር አምላክ እስቲ ከሷው ጋር እየተጫዋወትኩኝ ጥቂት ልቆዝ።
አሎ ታውነኝ።
አንጋፋው ተዋናይ ፈቃዱ ተክለ ማርያም የጤና አሳሳቢነት በመገናኛ ብዙሃን ይፋ ከተደረገ ከቀናት በኋላ የኢትዮጵያ የጤና ጥበቃ ሚኒስቴር የሀገር ውስጥ ሕክምና ወጪውን ሙሉ በሙሉ ለመሸፈን ቃል ገብቷል። ተዋናይና የፊልም ባለሙያው ቴዎድሮስ ተሾመ ለፈቃዱ ሕክምና ይውል ዘንድ ገንዘብ ለማሰባሰብ በጋራ ከሚንቀሳቀሱት የሙያ አጋሮቹ አንዱ ነው። የጤና ጥበቃ ሚኒስቴር የሕክምና ወጪውን ለመሸፈን ቃል መግባቱ መልካም ቢሆንም ፈቃዱ ግን ሕክምናውን ማግኘት ያለበት በውጭ ሀገር ነው ይላል።
ለተከላውን ሊያደርግበት የሚፈልግበት የእሱ ሁኔታና አሁን ያለው የሀገር ውስጥ ሕክምና ጋር እንዴት ነው የሚሄደው ብለን ባለሙያ ለማናገር ሞክረን ነበረ። ቦተም ላይን ባለሙያው የነገረን ነገር አማራጭ ካላችሁ ውጭ ሀገር ብታሳክሙት ይሻላል የሚል ነው የነገረን። ሕክምናም የኩላሊት መስጠትም ከመስጠት ጋር ተያይዞ የወጣ ሕግ አለ እና ከእሱም ጋር ተያይዞ እዚህ ሀገር ኮምፕሊኬሽንስ ስላሉ ከዚህ ሁሉ ለመዳን ውጭ ሀገር ሄዶ ቢታከም ይሻላል የሚል የባለሙያ ምክር አግኝተን ነው ወደ ሚዲያ የወጣ ነው እና አሁን እንግዲህ የዚህ የጤና ጥበቃ ሚኒስቴር መግለጫ እነዚህንም ሁሉ መፍትሄ የሰጠ ነው አይደለም፣ የሚያሳክመው የት ሀገር ነው፣ ሀገር ውስጥ ነው ውጭ ሀገር ነው፣ ምንም የሰማነው ነገር የለም እና ፍቄ እንደውዬ ለማጣራት ሞክሬ ነበር። እሱም ምንም የሰማው ነገር እንደሌለ ማለት ጤና ጥበቃ አሳክማለሁ ማለቱ በህጎ የሚታይ ነው። በጣም እናመሰግናለን። ግን እሱም ቢሆን ምርጫ ውጭ ሀገር ሄዶ መታከም እንደሆነ ነግሮኛል።
በፈቃደኝነት ኩላሊት የሚሰጥ ሰው ስትፈልጉ ነበር እና በርካቶች እንደተመዘገቡ ነግረኸኝ ነበር። ምን ያህል ሰዎች ናቸው የተመዘገቡት ለመስጠት?
እስካሁን ወደ 40 ሰው ተመዝግቧል። ግን 40 ሰው ተገኝተዋል ማለት 40ውም ይሆናል ማለት አይደለም። እንዳልኩሽ ሕክምና ሁኔታ አለ፣ ደግሞ ተመሳሳይ ቢሆን የሰጪው የጤንነት ሁኔታ አለ እና እነዚህን ፊልተር ስታደርጊ ምናልባት አንድም ላይገኝ ይችላል።
የጎፈንድሚ ላይም እንዲሁ የገንዘብ ማሰባሰብ እየተካሄደ ነው ያለው እና ያለበትን ሁኔታ መግለጽ የምትችል
52,000-53,000 ደርሷል። ያስቀመጥነው ጎል 75,000 ነው። 53,000 ዶላር ደርሶለታል። በዚህ አጋጣሚ ኢትዮጵያውያንም ከያሉበት ከዳር እስከ ዳር ተነቃንቀው እኔ በብዙ ፈንድሬዚንግ በጎፈንድሚ አይቻለሁ በዚህ ፍጥነት እዚህ ጋር የደረሰ አማውንት አላውቅም። ፍቄ ለህዝብ ለፍቄ ያለውን ፍቅር ነው ያየንበት። በፍቃዱ ተክለ ማርያምም ስም ራሴም ስም ለተደረገው ርብርብ በጣም በዚህ አጋጣሚ ታመሰግን ደስ ይለኛል። እንደሚታወቀው እሱ የህዝብ እንጂ የገንዘብ ሀብት የለውም እና እዚህ በኋላ በአስተማማኝ ሕክምናውን ሳይቸገር እንዲቀጥል እርዳታ ያስፈልገዋል። በነፃ እንኳን ቢታከም ስቲል እርዳታው ያስፈልገዋል እና እርዳታቸው እንዳይቆም አደራ ላለው በዚህ አጋጣሚ።
የጤና ጥበቃ ሚኒስቴር ዴኤታ ዶክተር ለአምስት ዓመታት ላደረገው ነጻ አገልግሎት ይህ የነጻ ሕክምና ምላሽ ባይሆንም በችግሩ ጊዜ ከጎኑ መሆናችንን ለማሳየት የተደረገ ነው ይላሉ።
ፍቃዱ ተክለማርያም ለአምስት ዓመት የቲቪ ወይም በተለምዶ የሳምባ ነቀርሳ የሚባለው ተላላፊ በሽታ በጎ አምባሳደር ሆኖ አገልግሎናል። ያንን ሲያደርግ ደግሞ በነጻ ፍላጎቱ እና ሙያዊ ዝናውንም ተጠቅሞ ህብረተሰቡን በማስተማር በማሳወቅ ላይ አስተዋጽኦ አድርጓል። ስለዚህ እኛም በችግሩ ጊዜ እንድንደርስለት በሀገር ውስጥ የሚደረጉ ሕክምናዎችን በነጻ መስጠት አለብን በሚል በጤና ጥበቃ ሚኒስቴር ስር ያለ የቅዱስ ጳውሎስ ሆስፒታልን ይህን አገልግሎት እንዲሰጥን ትእዛዝም ሰጥተናል።
በኢትዮጵያ ሕግ ኩላሊት ንቅለ ተከላ ላይ የተቀመጠ ሕግ እንዳለም ሰምተናል። ያ ሕግ ደግሞ ኩላሊት ለመስጠት በሀገር ውስጥ የሚፈልጉ ሰዎች ኩላሊት ለሚሰጠው ሰው የቅርብ ዘመድ መሆናቸው ማረጋገጫ ያስፈልጋል። ፈቃዱ ደግሞ የቅርብ ዘመድ አላገኘም።
ይሄ የግድ አይደለም። ምክንያቱም ሁሉም ሰው ከወንድም እህት ዘመድ ላይኖሩ ይችላል። ማችን ሊያደረግለት ማችን የሚኖር ይችላል። በተለያየ ምክንያት ደግሞ ዘመዶቹ ተመሳሳይ የሰውነት አሰራር በተለያየ ምክንያት ለመለገስ የማይችሉበት ሁኔታ ውስጥ ስለሚኖር መንፈሳዊ ወይም ስሜታዊ ወንድምነት እና እህትነትን የሚገድብ አይደለም። ዋናው ጉዳይ ለሌሎችም መልክቱ የሚደርስ ነው። የኩላሊቱን የሚለግስ ሰው በሙሉ ፈቃደኝነት የፈቃዱ ተክለ ማርያምን ጤና ህይወት ለመመለስ ወይም ደግሞ የሌሎችን ህይወትና ጤና ለማሻሻል ብሎ በማሰብ በመሀላቸው የንግድ ግንኙነት እንዳይኖር፣ የአካል ንግድ ስርዓት እንዳይከሰት ለመከላከል የታሰበ ስለሆነ ይህም በሂደቱ የሚጠራ ስለሆነ ይህም ብዙም ችግር አይደለም።
ፈቃዱ ተክለ ማርያም ለረዥም ዓመታት የስኳር ህመምተኛ ነው እና ምናልባትም ውጭ ሀገር ሄዶ የመታከሙ ጉዳይ ነው አጽኖ ሰጥተው ሲነጋገሩ የነበሩት የእሱም የቅርብ ዶክተሩም ማለት ነው። ይህንንስ እንዴት ታዩት አላችሁ?
ቅዱስ ጳውሎስ ከሚችገን ዩኒቨርሲቲ ጋር ነው የሚሰራው። ተግኝታሌ ውጭ የተደረገ እንዲመሰል መደረግ አለበት። ዋና ጉዳይ ኦፕራሲዮን በሚደረግበት ጊዜ የሚደረግለት ጋር ምክንያቱም የንቅለ ተከላ ብቻ ሳይሆን የስኳር ህመም የላቸው በሀገር ውስጥ የተለያየ ሕክምና ያደርጋሉ። ዋና ጉዳይ የምርጫው ነው የሚሆነ ማለት ነው። መጠየት መመጣጠን አለብን። ሁለተኛ ደግሞ የቅዱስ ጳውሎስ እና የሚችጋን ባለሙያዎች የክሊኒካል ሁኔታውን ግ በሚያደርጉበት ጊዜ የሚሰጡት ውሳኔ ስለሆነ እነሱ ጋር መሄድ ቀድ መሄድ ያለበት የሚል ነው። ማድረግ እንችላለን ካሉ ያደርጋሉ፣ አንችልም ካሉ እነሱ ናቸው ሚስነ ሆነ ነው። ሁለተኛ ደግሞ የእሱም ፍላጎት ነው ሚስነ ሁለቱም ናቸው። መብቱም መቀበል ስላለበት ማለት ነው።
ይሄንን ዜና ፈቃዱ ተክለ ማርያም እንደ ማንኛውም ሰው ነው በቴሌቪዥን የተመለከትኩት አለ። ምንም ከዛ በፊት ያማከሩኝም የነገሩኝም ነገር የለም ጤና ጥበቃዎች ብሎ ነበር እና ለምን መጀመሪያ እሱን አላማከራችሁትም? በግል
ያለንን መልካም ፍላጎት ለመግለጽ ያበረከተው መልካም አስተዋጽኦ ደግሞ ክብር ለመስጠት እና ዋጋ ለመስጠት አስቦ ካልሆነ በስተቀር የእሱን የሚጎዳ ነገር ያለ አይመስለኝም። ክብር ነው የሚሰማን በዚህ ጊዜ ካልደረስንለት ትርጉም ያለው ማይሆን የሚል ነው። የኛ ባልደረቦቹ የሚያደርጉትን ድጋፍ የመደገፍ አካል ተደርጎ ሊወሰድ የሚችል እንጂ ለብቻ የሚታይ አይደለም። ማለት እናንተ ጠቅላይ ሚኒስቴር ለማንም ሰው አያደርግም፣ ለማንም ሰው የነጻ ሕክምና አይሰጥም፣ ለህግ ከህግ ውጭ ማለት ነው። ግን ይሄኛው ለእኛ ያበረከተ አስተዋጽኦ ስለሆነ እንግዲህ አሁን ያንን ስረዳ እርግጠኛ ነኝ የእኛም ስሜታዊ ሆነ ነው በጣም የሚገጥ ነው። በሶሻል ሚዲያም በዜና ስንሰማ ነው ያደረገልን የአምስት ዓመት መልካም በጎ ፈቃደኝነት ስራው ክብር ለመስጠት ለዚያም ደግሞ የእኛም ከጎኑ መሆናችንን ለማሳወቅ ነው።
ለረጅም ዓመታት ከነበረበት የስኳር ህመም ጋር ተያይዞ ከጊዜ ብዛት ሁለቱም ኩላሊቶቹ ስራቸውን ማቆማቸውን ነበር ፈቃዱ በስልክ ባናገር ነው ጊዜ የገለጸልን። ፈቃዱ በአጭር ጊዜ ውስጥ ህክምናን ይሻል።
እንዲህ እንደ ዛሬው በየሰው ኪስ ሳይከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበረም።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በአውሮፓውያን የቀን ቆጠራ ስሌት በየዓመቱ ሜይ 24 መጋቢት 15 የቲቪ ቀን የሳምባ ወረርሽኝን ለመዋጋትና ብሎም ስለ በሽታው ተፈጥሮ የማኅበረሰብ ግንዛቤን ለማሳደግ በታለመ ውጥን በዓለም ዙሪያ ይታሰባል። ዕለቱ የበሽታውን አምጪ ተህዋስ ማይኮባክቴሪየም ቱበርክሎሲስን እንደ አውሮፓውያን ዘመን አቆጣጠር በ1882 ዓ.ም በምርምር ያገኙት የሕክምና ሊቅ ዶክተር ሮበርት ኮች የሚታሰቡበት ጭምር ነው። ከዚህ ሁሉ ዓመታት በኋላም ታዲያ አንድ ሶስተኛውን የዓለም ሕዝብ የጥቃቱ ተጋላጭ ያደረገውና በየዓመቱም ቁጥሩ 1.5 ሚሊዮን የሚደርስ ሕዝብ የሚጨርሰው ቲቪ ወይም የሳምባ በሽታ በገዳይ በሽታነቱ ቀዳሚውን ደረጃ መያዙን ያስታወሰው የዕለቱ ርዕሰ አንቀጽ በቲቪ ሳቢያ ለህልፈት ከሚዳረጉት አብዛኞቹ ህመሙ ከድህነትና ከመገለል ጋር በእጅጉ ተሳስሮ በሚታይበት እንዲሁም የህክምና አቅርቦት እጥረት ባለባቸው በመልማት ላይ ባሉ አገሮች ውስጥ መሆኑን አትቷል። ቲበርክሎሲስ ለኤችአይቪ ኤድስ የተጋለጡ ህሙማንን ለህልፈት ከሚዳረጉ የህመም አይነቶችም ዋነኛው ነው። እንደ አውሮፓውያን የዘመን አቆጣጠር በ1940ዎቹ ጸረ ተህዋሲያን ከመፈልሰፋቸው አስቀድሞ በነበረው ጊዜ ቲቢ የማይዳንበት ህመም ሆኖ በእጅጉ የሚፈራ የበሽታ አይነት ነበር። መድኃኒት የሚቋቋሙ የበሽታው አምጪ ተህዋሲያን ዛሬ መከሰታቸውን ተከትሎም ታዲያ ወደዚያ ከብዙ ዓመታት በፊት ጥለነው ወደ መጣነው ዘመን ዳግም ልንመለስ የሚያስገድድ ሁኔታ መፈጠሩን ርዕሰ አንቀጹ ያመላክታል። ባለፉት 10 ዓመታት ውስጥ ህመሙን በመከላከልና ወረርሽኙን በመከላከልና በህክምናው ረገድ ሁነኛ ምርታ ቢዘገብም በየዕለቱ የ4500 ሰዎችን ህይወት የሚቀጥፈው የቲቢ በሽታ ዳግም እያንሰራራ በመሆኑ ከቲቢ የነጻ ዓለም ይፈጠር ዘንድ የሚያሳካ መሪ ይፈለጋል የሚለው የዘንድሮ የቲቢ ቀን መሪ ቃል በሁሉም ደረጃ ቁርጠኝነት የታከለበት ትኩረት እንዲፈጠር ወሳኝ መሆኑን በመጠቆም የለቱ